በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ወገኖቼ ዛሬ የትምህርታችን 26ኛ ክፍል የሆነውን በሁለተኛ ሳሙኤል የሚገኘውን የንጉሥ ዳዊትን ዘመነ መንግሥት እንመለከታለን። መጽሐፉን በተከታታይ ብታነቡት ትምህርቱ ይበልጥ ወደ ልባችሁ ስለሚቀርጽ ይህ መልእክት የምትደርሳችሁ ሁሉ መጽሐፉን እንድታነቡ አበረታታችኋለሁ። በዚህ ክፍል በአጠቃላይ ስለ ንጉሥ ዳዊት አስተዳደርና በመንግሥቱ ስለደረሰበት ውጣ ውረድ ሁሉ ስለተጠቀሰ በማስተዋል እንመለከታለን። በመጨረሻም ለምን እግዚአብሔር አምላክ እንደ ልቤ የሆነ ሰው ብሎ እንደጠራውም አብረን እናያለን። ሳኦል ከሞተ በኋላ አሁን በእግዚአብሔር ፊት ከዳዊት ሌላ የሚወጣ የለም። ስለሆነም ለጊዜው ዳዊት በይሁዳ ላይ ተቀብቶ ነግሷል። ዋና ከተማውንም በኬብሮን አድርጓል። የንጉሥ ሳኦል የጦር መሪ ጄኔራል አቤኔር ግን የሳኦልን ልጅ ኢያቡስቴን ወስዶ በእስራኤል ላይ አነገሰ። ይህ የሳኦል ልጅ መንገስ የሚያመለክተው በግልጽ በዳዊት ላይ ተጽዕኖ በመፍጠር መቃወሙን ነው። ለምን? የዳዊት መንገስ እንደ ጌታ ፈቃድ ነበረና። ለእግዚአብሔር ፈቃድ አለመታዘዝ ደግሞ ውጤቱ መለያየትና እርስ በርስ መጠፋፋት ብቻ ይሆናል። ዳዊት በእስራኤልና በይሁዳ ላይ ከመንገሱ አስቀድሞ ከእስራኤል ቤት ጋር ለብዙ ዓመታት ታላቅ ጦርነትን አካሂዷል። በመጨረሻ ግን ዳዊት ሁሉንም ድል በማድረግና በእስራኤልና በይሁዳ ላይ እንዲነግስ ሆኗል። በዚህም ጦርነት ውስጥ ታላላቅ ሰዎች ተገድለዋል። ዳዊት በእግዚአብሔር የተቀባ ስለሆነ ኃይሉ እየበረታ መጣ። የሳኦል ልጅ የኢያቡስቴ ኃይል ግን እየደከመ መጣ። በመጨረሻ የሳኦል የጦር መሪ የነበረው አቤኔር አንግሶት ከነበረው ከሳኦል ልጅ ከኢያቡስቴ ጋር ስለተጣላ ሕዝቡን በመምከር እግዚአብሔር ለእስራኤል ተስፋ አድርጎ የቀባው ንጉሥ ዳዊት እንደሆነ በማሳመን ሕዝቡን ወደ ዳዊት እንዲመጣ አድርጓል። ዳዊት በተፈጥሮው የይቅርታ ሰው ስለሆነ ጠላቱን መበቀል ፈጽሞ አይወድም ነበር። ስለሆነም ጠላትን ገድለን ያሉትን ሁሉ በለፈለፉበት አንደበታቸው እንዲቀጡ አድርገዋል። ስለሆነም ጠላትን ገደልንልህ ያሉትን ሁሉ በለፈለፉበት አንደበታቸው እንዲቀጡ በሞት እንዲቀጡ አድርጓል። ነገረ ሰሪ በእርሱ ዘንድ ቦታ አልነበረውምና። ለምሳሌ የሳኦልን ገዳይ ወዲያውን እንዲገደል አድርጓል። የአቤኔርም ገዳይ እንዲሁ እንዲገደል አድርጓል። የኢያቡስቴን ገዳዮችም እንዲሁ እንዲገደሉ አድርጓል። ቆይተን እንመለከተዋለን። ኢያቡስቴን እንዲነግስ ያደረገው የሳኦል የጦር መሪ የነበረው አቤኔር ነበር። ይህ የጦር መሪ ከንጉሡ ይልቅ በሕዝቡ ዘንድ ተቀባይነት የነበረው ታላቅ ሰው ነበር። ዳዊት የይቅርታ ሰው ቢሆንም አቤኔርና ኢዮአብ ግን በተቃራኒው የብቀላ ሰዎች ነበሩ። ስለሆነም ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ ስለተባለ የፈለጉትን ሰራዊት ቢያሰልፉም በመጨረሻ እርስ በርሳቸው ተላልቀዋል። ዳዊትን ግን የሚቋቋመው ኃይል ፈጽሞ አልነበረምና እየበረታ መጣ። አቤኔር ከጦርነት በመሸሽ ላይ እያለ አዛሄል መንገድ ዘግቶ አላሳልፍ ስላለው አዛሄልን ገድሎታል። በቀል በበቀል ሰይፍ በሰይፍ ሆነ ማለት ነው። በተለይም የአቤኔር አገዳደል የሚያሳዝንና ተንኮል የተሞላበት ነበር። አቤኔር ለንጉሡ ለዳዊት እስራኤልን በእርሱ ስር እንዲተዳደር እንደሚያደርግ ከንጉሡ ጋር መክሮ ሲወጣ ነው በተንኮል ኢዮአብ አድብቶ የገደለው። በዚህም የወንድሙን የአቢሳን ደም መመለሱ ነው። ዳዊት ደካማ ቢመስልም በጌታ ፊት ግን ብርቱና ኃያል ነው። ከአቤኔር ሞት በኋላ ለዳዊት ሌላ የመርዶ የምስራች ይመጣለታል። ይኸውም ዳዊት የማያውቃቸው ሁለት ሰዎች የአቤኔር ሞት እንደሰሙ ንጉሡ ኢያቡስቴ ያለ አቤኔር ለረጅም ጊዜ መኖር እንደማይችል ስለሚያውቁ የሳኦልን ልጅ ኢያቡስቴን በተኛበት ሄደው ገድለውታል። ይህንም ያደረጉት የዳዊት ተቃዋሚዎች ስለነበሩና በሞታቸው ንጉሥ ዳዊት ደስ ይለዋል፣ ለእኛም ታላቅ ቦታ ይሰጠናል ብለው በማሰብ ነበር ይህን የግድያ እርምጃ የወሰዱት። ሰዎቹ ምስጢሩ አልገባቸውም። የዳዊት ጠላት የነበረው ንጉሥ ሳኦል ሳይሆን በሳኦል ሕይወት ያደረ ርኩስ መንፈስ ነበር እንጂ። ስለሆነም ሰዎቹ በፈጸሙት የግድያ ተግባር ንጉሡ ዳዊት ደስተኛ አልነበረም፣ በዛው እንዲገደሉ አድርጓል። ወገኖቼ በዚህ ዓለም ላይ ስንኖር ሰዎች አምላካቸውን ያስደሰቱ እየመሰላቸው በጌታ ስም ብዙ የሚዘገንን ጦርነትን መርተዋል። ለምሳሌ የመስቀልን ጦርነት ስንመለከት እንሆ እንደገናም ደግሞ በእስላሞች ደግሞ ጅሃድ ተብሎ የሚጠራውን ጦርነት ስንመለከት ለእግዚአብሔር ክብር ያደረጉ መስሏቸው ነበር የሚያደርጉት። በዚህ የጥፋት ጦርነት አምላካቸውን ያስደሰቱ ቢመስላቸውም የሚፈጽሙት ግን ተቃራኒውን ነው። በሰው ጥፋት አምላካችን ደስ አይለውምና። እንዲሁም ዳዊትን ያስደሰቱ እየመሰላቸው ጠላቶቹን እየገደሉ መልካም ዜና የያዙ መስሏቸው እየሮጡ መርዶውን እንደ መልካም ዜና ለዳዊት ለማብሰር የመጡ ሁሉ የተቀበሉት ዋጋ በፈረዱበት ፍርድ በራሳቸው ላይ ተፈርዶባቸዋል፣ ተገድሎባቸዋል። ከላይ የጠቀስናቸውን ማስተዋል በቂ ነው። ለበቀል የሚነሳ ልብ ካለ እበቀላለሁ ሲል ራሱ እንዳይጠፋ ሊጠነቀቅ ይገባዋል። በቀል የጌታ መሆኑን በማስተዋል ሁሉንም ለአምላኩ ማስረከብን መለማመድ ክርስቲያናዊ ተግባር ነው። ክፉውን በመልካም አሸንፍ እንጂ በክፉ አታሸንፍ ተብሎ ተጽፏልና። ከዚህ ሁሉ ውጣ ውረድና ጦርነት ፍጻሜ በኋላ ዳዊት በእስራኤልና በይሁዳ ላይ ተቀብቶ ነግሷል። ንጉሥ ዳዊት ምንም እንኳ በዘመኑ ሙሉ ችግር ባያጣውም በእስራኤልና በይሁዳ ላይ ያለው መንግስት ግን አንድ፣ እርሱም በንጉሥ ዳዊት የሚመራው መንግስት ብቻ ነው። በክርስትና ሕይወትም ምንም እንኳን በዓለም ላይ ስንኖር ችግርና መከራ ባይጠፋም በምድር ላይ ይሁን በሰማይ ያለው አዳኝና ቤዛ ተስፋም የሆነው ጌታ አንድ ኢየሱስ ክርስቶስ ብቻ ነው። ወገኖቼ የእስራኤልና የይሁዳ መንግስት አንድ ከሆነ በኋላ የእግዚአብሔር ታቦት ወደ ኢየሩሳሌም መጥታለች። ታቦቱ ከአሚናዳብ ቤት 20 ዓመት ከቆየ በኋላ ወደ ኢየሩሳሌም ለማምጣት ወደ 30 ሺህ ሰዎችን አሰልፏል። ነገር ግን የታቦቱ ጉዞ እንደ እስራኤል ባህል በካህናት በማሸከም ፋንታ ያከበሩ መስሏቸው እንደ አሕዛብ ሥርዓት በሰረገላ ጭነው መውሰድ ይሞክራሉ። እዚህ ላይ ዳዊት ብዙ ጊዜ በፍልስጤም ስለኖረ ልክ በግብፅ ምድር እንደነበሩት እስራኤላውያን የአሕዛብን ሥርዓት ሳይለማመድ አልቀረም። ታቦቱን የተሸከሙት ከብቶች ሲበረግጉ ኦዛ የተባለ ሰው ታቦቱን የተሸከመውን ሰረገላ ያለሙያው ደፍሮ በመንካቱ ተቀስፎ ሞቷል። ንጉሥ ዳዊት የኦዛ ቅስፈት የታቦቱ በሥርዓትና በሕጉ መሠረት አለመሆኑን ተመልክቶ በማዘንና ስህተቱን በማረም በካህናት ትከሻ በመሎጊያ ተሸክመው እንዲወስዱት አድርጓል። በዚህ የታቦቱ ጉዞ ስነ ስርዓት ላይ ንጉሥ ዳዊት ምስጋናውን፣ ዝማሬውን ይዞ በገናውን ይዞ መሥዋዕት በመሰዋት በሕዝብ ፊት ጨርቁን ሁሉ ጥሎ ይጨፍር ነበር። ሚስቱ ሜልኮል ግን ጨርቁን ጥሎ በሕዝብ ፊት ለአምላኩ በመጨፈሩ ናቀችው፣ አቃለለችውም። የዳዊት ዝማሬና ጭፈራ ምክንያት ታቦቱ ወደ ኢየሩሳሌም ስለተመለሰለት ከደስታው የተነሳ ለአምላኩ ክብር ለመስጠት ስለሆነ የሜልኮል ማቃለልና መናቅ ለዳዊት ስሜት አልሰጠውም። እርሷ ግን ዳዊትን ሳይሆን ያቃለለችው የእግዚአብሔርን ሥራ ስለሆነ በዘመኗ ሙሉ ልጅ ሳትወልድ መካን ሆና አቀርታለች። ወገኖቼ፣ ለአምላካችን ክብር አይደለም መናቅና መዋረድ፣ መገፋትና መታሰር፣ መገደልም ሊደርስብን ይችላል። ነገር ግን በዓለም ሳለን ጌታ ኢየሱስን መስለን መስቀላችን ተሸክመን ልንጓዝ ግድ ስለሆነ በሚደርስብን ፈተና ሁሉ ደስ ልንሰኝ ይገባናል። የታቦቱ በሕዝቡ መካከል መገኘት የእግዚአብሔር በመካከላቸው የመገኘት ምልክትና ማረጋገጫ ነውና፣ ይህም የአማኑኤል የጌታ ኢየሱስ በመካከላችን የመገኘቱ ምሳሌ ነው። ዳዊት በእግዚአብሔር የተመረጠ ንጉሥ ሲሆን፣ እስራኤል ደግሞ ከእግዚአብሔር ለእግዚአብሔር የተመረጠ ሕዝብ ነው። ክርስቶስ ከአብ ዘንድ የተላከ ንጉሥ ሲሆን፣ ክርስቲያኖች ደግሞ ለዘላለም ሕይወት በልጁ በኢየሱስ ክርስቶስ በኩል የተመረጠን ሕዝቦች ነን። በእርሱም በኩል ለዘላለም እንድንኖር አስቦ መረጠን። ንጉሥ ዳዊት ለእግዚአብሔር ቤትን ለመሥራት አሰበ ይላል። አምላኬ ለዋለልኝ ውለታ ምን እመልስለታለሁ? እኔ በቅንጦት ቤት እኖራለሁ፣ የአምላኬ ታቦት እንዴት በድንኳን ውስጥ ይኖራል አለ። ነገር ግን ከእግዚአብሔር ዘንድ በነቢዩ ናታን በኩል የተሰጠው ምላሽ እንዲህ የሚል ነው። አንተ አትሰራልኝም ይልሃል የሠራዊት ጌታ እግዚአብሔር። ከበግ እረኝነት የወሰድኩህ፣ በጠላቶች ላይ ድልን ያቀዳጀሁ፣ በተሰደድክ ጊዜ ያልተለየሁ፣ ከክፉ ሁሉ የታደግኩ፣ በእስራኤል ላይ እንድትነግስ ያደረግኩ፣ ታላቅ ስምንም የሰጠው እኔ ነኝ ይላል የሠራዊት ጌታ እግዚአብሔር። የልጅ ልጆችህን ታያለ፣ ትውልድህ የተባረከ ይሆናል፣ መንግሥትም ከአንተ አይወጣም ይላል የሠራዊት ጌታ እግዚአብሔር። ዳዊት በነቢዩ በናታን በኩል የተሰጠውን መልእክት ከተቀበለ በኋላ ለአምላኩ የተለያዩ ዝማሬዎችን አቅርቧል። ወገኖቼ፣ እኛ በክርስቶስ ኢየሱስ በኩል ለተሰጠን የዘላለም ሕይወት ቤዛነት ለአምላካችን የምንመልሰው ውለታስ ምን ይሆን? የምናቀርብለት አምልኮና የምንሰጠውስ ክብር ምን ይመስል ይሆን? ዳዊት የእስራኤልን ጠላት ሁሉ ድል አድርጓል። ለሳኦል ልጆች በተለይም ለዮናታን ልጅ በጎ ነገር አድርጓል። የሚቀዳጀው ሁሉ ለጌታ ክብር ያውለዋል። ወገኖቼ፣ የሰው ፍጹም የለውምና ዳዊት ታላቅ በደልን ይፈጽማል። የታማኝ ወታደሩን የኦርዮን ሚስት ደፈረ። ይባስ ብሎ ኃጢአቱን ለመሸፈን ባለቤቷን ከጦር ሜዳ ጠርቶ ከቤቱ እንዲተኛ በመሞከር ኃጢአቱን ለመሸፈን ይሞክራል። አልሳካ ሲል የበደል በደል ንጹሕንና ታማኝ ወታደሩን ኦርዮንን በጦር ሜዳ እንዲገደል አድርጎ ሚስቱን ጠቅልሎ ያገባታል። ልጅም ወለደችለት። የሰው ልጅ ወደ ጥፋት ከመሄዱ አስቀድሞ በጌታ ፊት የተደረገለትን ወደ ኋላ ዘወር ብሎ በመመልከት ቢያስተውል ወደ ጥፋት እንዳይሄድ አጥር ሆኖ ይከላከልለት ነበር። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል፣ ስለዚህ ያቃለኸኛልና የኬጢያዊውንም የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህን በዐይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዝችም ፀሐይ ዐይን ፊት ከሚስቶች ጋር ይተኛል። ስለሆነም ሰይፍ ከቤትህ አይወጣም ተባለ። ነቢዩ ናታን ዳዊት የደበቀውን ኃጢአት እንዲገነዘበውና ንስሐ እንዲገባ ሊረዳው በሚችለው ምሳሌ ያቀርብለት ዘንድ ወደ እርሱ ተልኳል። ዳዊት ለአንድ ዓመት ያክል በደሉን ሸፍኖ ተቀምጦ ነበር። እግዚአብሔር አምላክ ግን እንዲመለስ ጊዜ ሰጥቶት ነበር፣ አልተጠቀመበትም እንጂ። ወገኖቼ በሌላው ላይ ለመፍረድና በደልን ለመቆለል ቀላል ነው፣ ይቀላል። ነገር ግን በሌላው ላይ በምንፈርድበት ፍርድ እንዳይፈረድብን፣ በምንሰፍርበት መስፈሪያ እንዳይሰፈርብን በማስተዋል ራሳችን በመመርመር መግዛት እንዳለብን ቃሉ በግልጽ አስቀምጦታል። ንጉሥ ዳዊት በነቢዩ ናታን ፊት በምሳሌ ተነግሮት በፈረደው ፍርድ ራሱ ተጠምዶበታል። ራሱ እንደ ቃሉ አራት እጥፍ አድርጎ መክፈል ይኖርበታል። ይኸውም በአመፅ የተጸነሰው ልጅ ሞቷል። ልጁ ትዕማር በወንድሟ በአምኖን ስለተደፈረች ድንግልናዋን አጥታ ተዋርዳለች። አምኖን በወንድሙ በአቤሴሎም ተገድሏል። ይህም የዳዊት በፈጸመው በደል ፍርድ ያለመስጠቱ ውጤት መሆኑን ያመለክታል። እናስተውል። ኃጢአት የፈጸማትን ሰው ታሳድዳለች። ኤሳው ወንድሙን አቤልን በመግደሉ ኃጢአቱን እንዳሳደደችው ሁሉ እንዲሁም ዳዊትንም ኦርዮንን አስገድሮ ሚስቱን በመውረሱ ይህች ኃጢአት ታሳድደዋለች። ሁላችንም ኃጢአት በፈጸምን ጊዜ በአእምሯችን እረፍት አይሰጠንም። በመሠረቱ ዳዊትና ቤርሳቤህ በፈጸሙት በደል በኦሪት ሕግ መሠረት በድንጋይ ተወግረው መገደል ነበረባቸው። ቸሩ ፈጣሪ በመወገር እንዳይገደሉ ቢያደርግም የዘሩትን ግን አጭደዋል። እናስተውል። ይቅር የተባለ ኃጢአት ያለ ቅጣት እንዲሁ አይታለፍም፣ መዘዝ ይኖረዋል። ዳዊት በጥፋቱ ቢቀጣም መጽናኛ የሚሆን ልጅ ግን ሰጥቶታል፣ ዘውዱንም አጽንቶለታል። ከቤርሳቤ የተወለደው ሰሎሞን ማለት ነው። ዳዊት በሥጋው ለሠራው በደል ሁሉ ዋጋ ተከፍሎበታል። የዳዊት ልጅ አምኖን የአባቱን ልጅ እህቱን ትዕማርን አሳፈረ። አቤሴሎም በእናቱ ልጅ በእህቱ መደፈር ተናዶ ወንድሙን አምኖንን ገድሎ ሸፍቷል። የአቤሴሎምና የአምኖን ሁኔታ ለዳዊት ታላቅ የልብ ስብራት ሆኖበታል። አስነዋሪና ተነዋሪ፣ ገዳይና ተገዳይ፣ ሁሉም የራሱ የንጉሥ ዳዊት ልጆች ነበሩና። ርኩስ መንፈስ ሰይጣን በአምኖን አድሮ የፈጸመው በደል በእግዚአብሔር ቃል እየተወገዘ ነው። አታላዩ የጥፋት መንፈስ ኢዮናዳብ በተባለው ሰው አድሮ አምኖንን የታመመ መስሎ እንዲቀርብ በማድረግ እህቱን ለማስነወር ፕላኑንና እቅዱን ያመለከተውና የመከረው ክፉ ሰው ነው። ክፉ መካሪ የጥፋቱ ዜማ ነው። ይህ ክፉ ሰው በምክሩ አምኖንን ወደ ሞት ጎዳና መራው። ትዕማር ወንድሟ በእርሷ ላይ ይህን አስነዋሪ ሥራ እንዳይሠራ ብትማጸነውም ከአቅሟ በላይ ስለሆነ መቋቋም አልቻለችም። በተለይም ካስነወራት በኋላ ፈጽሞ ስለጠላት ከቤት እንድትወጣም አስገድዷታል። ትዕማርም ልብሷን ቀዳ አመድ በላዩ ላይ ነስንሳ እያለቀሰች የእናት የአባቷ ልጅ ወደ ሆነው ወንድሟ ወደ አቤሴሎም ሄዳለች። አቤሴሎም በእህቱ መደፈር አዝኖ ለጊዜው ዝም ቢልም የሚበቀልበት ምቹ ጊዜ ይፈላልግ ወይም ያመቻች ነበር። ንጉሥ ዳዊትም ልጁ አምኖን ያደረገውን አሳፋሪ ተግባር ሰምቶ ቢናደድም የወሰደው እርምጃ ግን ምንም አልነበረም። ይህም ራሱ አቤሴሎምን አናዶታል። ስለሆነም አቤሴሎም ቤተሰቡን ግብዣ ጋብዞ አምኖን እንዲሰክር ካደረገ በኋላ እንዲገደል አድርጎታል። አቤሴሎምም ወንድሙን ካስገደለ በኋላ ኮብልሎ ሸፍቷል። ወገኖቼ የዳዊት የጦር መሪው ኢዮአብ የዳዊት ልጅ አቤሴሎም ከተሰደደበት እንዲመለስ አንዲት ብልህ ሴት ወደ ንጉሡ ይልካል። በሽምግልናው መሠረት አቤሴሎም ይመለሳል። ነገር ግን ጸጸት የሌለበት እንዲሁ በልመናና በምልጃ የተደረገ መመለስ መዘዙ ብዙ ነው። ከአቤሴሎም ሕይወት የምናስተውለው ይህንን ነው። አቤሴሎም የተመለሰው በሽማግሌ በአማላጅ እንጂ በሠራው ሥራ ተጸጽቶ አልነበረምና። የእኛ የክርስቲያኖች ሕይወት እንዲሁ በዋዛና በፈዛዛ በገብረ ማርያምና በወልደ ማርያም የተገዛ ወይም የተገኘ ርካሽ ነገር ሳይሆን እጅግ ውድ የሆነ ዋጋ የተከፈለበት ያውም መድኃኔ ዓለም ክርስቶስን ያክል የሕይወት ዋጋ ያስከፈለ ነው። ስለሆነም ሕይወታችን በውድ የተገኘች ስለሆነ አምላካችን በመረቀልን ዘመን ሁሉ በማስተዋል ልንይዛትና ልንመራት ይገባናል። እናስተውሉ ወገኖቼ፣ ጌታ አምላክ ግን እንደ አቤሴሎም በደልን ሰርተን እንዲሁ በሽምግልና ወደ እርሱ ለመቅረብ የሚፈልግ አምላክ አይደለም። ስለ በደላችን በንስሐና በእንባ በፊቱ እንድንወድቅና ለበደላችን በመስቀል ላይ የተከፈለልን ውድ ዋጋ አስተውለን በእምነት እንድንቀበለው ነው እንጂ። እርሱም ክርስቶስ ኢየሱስ በሞቱ የከፈለልን የደም ዋጋ ነውና። ዳዊት ልጁን አቤሴሎምን ወደ ቦታው ቢመልሰውም አቤሴሎም ግን ራሱን መቀየርና ማስተካከል አልቻለም፣ ወደ ቀደመ በደሉና ኃጢአቱ ተመለሰ እንጂ። አቤሴሎም በውጭ ያለው ውበቱ ወይም አእምሮ መታየቱ የልቡን ጠማማነትና መርዛምነት ግን አይገልጸውም፣ ሸፍኖት ነበር እንጂ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ለዚህም ነው የአቤሴሎም ሕይወት የተበላሸው። አቤሴሎም የሚለውን የቃሉን ትርጉም ስንመለከት የአባት ሰላም ማለት ነው። በሕይወቱ የሚከሰተውን ነገር ረጋ ብለን ስንመለከት ግን የሚከሰተው ተቃራኒው ነው። አቤሴሎም እግዚአብሔር የማይወደውን ተግባር ሁሉ የሚፈጽምና ጥፋትንና ርኩሰትን የተጎናጸፈው ወጣት ነበር። የሚያሳዝነው ውጭውን ተመልክተው ብዙ እስራኤላውያን እርሱን መከተላቸው ነው። በዳዊት ቤተሰብ መካከል ያለው ሰይፍ ያለው ጦርነት ፍጻሜ አላገኘም። በኦርዮ ላይ የፈጸመው በደልና በልጁ በትዕማር ላይ በደረሰው አሳፋሪ ድርጊት የተነሳ የተጓደለው ፍርድ ፍሬው ይህን ይመስላል። አቤሴሎም የሚፈልገው አባቱን አስወግዶ ወይም ገድሎ ለመንገስ ነው። ስለሆነም የራሱን ሰራዊት ማቋቋምና ራሱ በሚያሳምነው ሕዝብ ላይ መንገስ የማያቋርጥ ህልሙ ነው። በእስራኤላውያን ዳኛ ሆኖ መፍረድ ይፈልጋል። የሚከተለው መንገድ እጅግ ጠማማና መጥፎ መንገድ ነው። የአባቱን አስተዳደር በመንቀፍ የራሱን ችሎታ ከፍ ከፍ በማድረግ መመጻደቅን ጀምሯል። ሕዝብን በማሳመጽ ብዙ ተከታይ አገኝቷል። እስካሁን የተመዘዘውን ሰይፍ ስንመለከት በቤተሰቡ ላይ ብቻ ያተኮረ ነበር። አሁን ግን ሰይፉ የተመዘዘው ወደ ራሱ ወደ ንጉሥ ዳዊት ነው። እስራኤል እግዚአብሔር የሰጣቸውን ንጉሥና አምላካቸውን ታምነው መከተል ሲገባቸው የጠማማ ልጁን ሐሳብ ተከትለው ሂደዋል። ዳዊት የልጁን የአቤሴሎምን እንቅስቃሴ፣ ሴራና ተንኮል ሲሰማ እግዚአብሔርን ከመጠየቅ ውጭ ሌላ ምክክር ፈጽሞ አልፈለግም። ስለሆነም ኢየሩሳሌም የጦር አውድማ እንዳትሆን ብሎ በማሰብ ቤተ መንግሥቱን ጥሎ ወጣ። ሕዝቡም ንጉሡ ይህን እርምጃ በመውሰዱ ያለቅስ ነበር። የእግዚአብሔር ካህናት ግን ከንጉሡ ጋር ነበሩ። ዳዊትም የደብረ ዘይትን ተራራ እያለቀሰ ወጣ። አኪጦፌል የተባለ አማካሪ ደግሞ ዳዊትን ከድቶ እነሆ ወደ አቤሴሎም ሄዷል። አኪጦፌል በምክሩ ኃያል ሰው ስለነበር ዳዊትን ከድቶ አቤሴሎምን ተከትሏል። በዚህ ሁሉ ግን ዳዊት ፍጹም የጸሎት ሰው ነበረ። ስለ አቤሴሎም የጸለየውን እናስተውል። ዳዊትም እያለቀሰ የደብረ ዘይትን ተራራ ወጣ፣ እንዲህም አለ፦ ጌታ ሆይ እጅግ መጥፎዋ የአኪጦፌል ምክር ከንቱ ትሁን። ምክሩ ከባድ ነበርና። በዚህ ሁሉ ግን ዳዊት የታወቀ ጀግናና የጦር ስልት አዋቂ ስለነበር ከቶ ማንም ሊቋቋመው የሚችል ኃይል አልነበረም። የዳዊትን በሐዘን የተሞላ ስደት በተለይም ከሳኦል ቤተሰብ የሆነው ሳሚ በንጉሡ ዳዊት ላይ ድንጋይ በመወርወር ይሳደብና ይራገም የነበረውን መርገም ስንመለከት እጅግ ልብ ይሰብራል። ልጁ ሊገድለው ዘምቶበታል። ከዚህ ይገባል የማይባል አንድ ጭንጋፍ እንደ ጭንጋፍ የሚታየው ሳሚ ደግሞ ይረግመዋል፣ ድንጋይ ይወረውርበታል። ቢሆንም ዳዊት ግን ስድቡንና ውርደቱንም በትዕግሥት ተቀብሏል። አይደለም ባይዱ ከወገቤ የወጣው ልጄ ነፍሴን ይፈልጋል፣ እግዚአብሔር ስደበው ብሎ አዞታልና ይርገመኝ ብሎ በሕይወቱ የደረሰበትን ፈተና በትዕግሥትና በእምነት ሲቀበል እንመለከተዋለን። በአኪጦፌል ምክር ልጁ አቤሴሎም በጠራራ ፀሐይ ወደ ቁባቶቹ ድንኳን በመግባት በመድፈሩ በአባቱ ላይ እጅግ አሳፋሪና አስነዋሪ ተግባርን ፈጽሟል። እና አኪጦፌል ደግሞ በበቀል እንደ ይሁዳ አሳልፎ በመስጠት አሳዝነውታል። ዳዊትን ክዶ ከአቤሴሎም ጎን በመሰለፍ ተንኮል የሚመክረው እርሱ ነበርና። ወገኖቼ ሰዎች በሚደርስባቸው ችግርና መከራ የሚጓዙበት መንገድ የተለያየ ነው። አንዳንዶቹ በውሸት ይሄዳሉ፣ ሌሎች ደግሞ ጌታ ተሸክሟቸዋልና መስቀላቸውን ተሸክመው በእምነት ይራመዳሉ። የዳዊት ወዳጅ የነበረው ኩሲ የተባለው አማካሪ በአቤሴሎም ምክር ቤት ተገኝቶ የአኪጦፌልን ምክር ከንቱ አድርጓል። ለኩሲ ከአምላክ ዘንድ የተሰጠው ልዩ የምክር ስጦታ አለው። ስለሆነም ኩሲ የአኪጦፌልን ምክር ከንቱ ለማድረግ ዳዊትን እንደ አራስ ነብር ልቡንም እንዳንበሳ በጦርነት ማንም የማይችለው ልዩ የጦር ስልትና ልምድ ያለው እንደሆነ በመጥቀስ የአኪጦፌልን ምክር ከንቱ እንዲሆን አድርጓል። አቤሴሎምም የጦር አማካሪውን የአኪጦፌልን ምክር ትቶ የኩሲን ምክር ተከትሏል። ሁሉም የኩሲ ምክር ከአኪጦፌል ምክር ይልቅ እንደሚበልጥ አወቁ። አኪጦፌልም ምክሩ በኩሲ ምክር የተነሳ ከንቱ መሆኑን ስለተረዳና አቤሴሎምም ድል እንደሚሆን ስለተገነዘበ እንደ ይሁዳ ራሱን አንቆ ገድሏል። በዘመናት መካከል በአኪጦፌል መንገድ የሚሄዱትን እንደ ኩሲ ከንቱ የሚያደርጉ ወገኖችን አያሳጣን። አቤሴሎም አባቱን ገድሎ የራሱን መንግሥት ለማቋቋም ከአባቱ ጋር ጦርነት ገጥሟል። ዳዊት 40,000 ሰራዊት አሰልፏል። በመካከል በተደረገው ጦርነት አቤሴሎም በጦርነት እንዳለ በዛፍ ተንጠልጥሎ ስለተገኘ ሌሎች ሰዎች ፈጥነው በመሄድ ከተንጠለጠለበት ዛፍ እንዳለ በጦር ወግተው ገድለውታል። ንጉሥ ዳዊት የመንግሥቱ ተቀናቃኝ የሆነው ልጁ አቤሴሎም መገደሉን ሲሰማ ምርር ብሎ አልቅሷል። የጦር መሪ የሆነው ኢዮአብ ንጉሡ የሚያሳየው ሐዘን ድልን የተጎናጸፈውን ሰራዊት አንገት የሚያስደፋ በመሆኑ ንጉሡን በሰፊው ወቅሶታል። ሚናውን መለየትና ማስተካከል ነበረበትና እዚህ ላይ ንጉሥ ዳዊት በጽድቅና በርት አልተራመደም። ልጅ አቤሴሎም እኔ በሞትኩ እያለ ያለቅስ ነበርና። በአንጻሩ የጦር አዛዡ ኢዮአብ ግን በሐቅና በጽድቅ ተነስቶ ይዘልፈዋል። ወገኖቼ መድኃኒታችን ኢየሱስ ስለ ጽድቅና ስለ ፍቅር የሚያስከፍለውን ዋጋ በመስቀል ላይ በመሞት ከፍሏል። እግዚአብሔር አብ በአንድያ ልጁ ስለ ጽድቅ ሲል በመስቀል ላይ ሲሞት አራራለትም። ዳዊት ግን በአመፅ ለሚጓዘው ለአቤሴሎም አለቀሰ። በጌታ ዘንድ በወንጌል ተጋድሎ መልካም አርበኞች ሆነን ጥለነውና መስርተ ነው የምናልፈው ሐውልት የወንጌል ዘር ነው። ከእኛ እረፍት በኋላ ሕያው ሆኖ የሚታየው ፍሬም የሚያፈራ ይሆናልና። ወገኖቼ እግዚአብሔር አምላክ ቃሉን ጠባቂ ጌታ ነው። ሳኦል ግን በቃሉ የሚጸና ሰው አልነበረም። በአንጻሩ ዳዊት ደግሞ ቃሉን ጠባቂ ፍጹም የእግዚአብሔር ሰው ነበር። ዳዊት ከልጁ ከአቤሴሎም ጦርነት በኋላ በድል ኢየሩሳሌምን ጥሎ ተሰዶ ስለነበር አሁን ግን በድል ተመልሶ ወደ ኢየሩሳሌም ገብቷል። ሕዝቡም አይሁዳውያን ንጉሳቸውን ለመቀበል በወጡ ጊዜ ቀን አለፈና ድንጋይ ሲወረውርበትና ሲሰድበው ሲረግመው የነበረው ሳሚም ከሕዝቡ ጋር አብሮ ለመቀበል መጣና በፊቱ ተደፋ። ዳዊት ግን የምሕረት ሰው ስለሆነ ምሕረትን አደረገለት። ለእርሱ ብቻ አይደለም፣ ለአካለ ስንኩሉ የሳኦልም ልጅ ሜምፊቦስቴ ይቅርታ አድርጎለታል። የአባቱን ርስት መልሶ ከባሪያው ከሲባ ጋር እንዲካፈል አድርጓል። ዳዊት በእውነትም የእግዚአብሔር ሰው ነበር። ቢሆን የዳዊት መከራ ገና አላለቀም። እንደገና ሌላ ፈተና ይነሳበታል። ሳቢኤል የተባለ ከብንያም ነገድ የሆነ ሕዝቡን አሳመፀበት። ይህም ከአቤሴሎም ይልቅ የከፋ ነበር። እስራኤልም እንደተለመደው ዳዊትን ከድተው ሳቢኤን ተከተሉ። አይሁዶች ግን ንጉሳቸውን ተከተሉ። ነገር ግን በመጨረሻ እነ ኢዮአብ ሳቢኤን በማሳደድ ከተደበቀበት ከተማ ሄደው ራሱን ቆርጠው እንደሚጥሉለት አንዲት ሴት ባማከረችው መሠረት ራሱን ይዞ በድል ተመልሷል። ዳዊት በዘመኑ ጠላቱን መበቀል የሚወድ ሰው አልነበረም፣ የምሕረትና ይቅርታ ሰው ነበር እንጂ መቼም ቢሆን ራሴ በጉልበቴ አጥቅቻለሁ ብሎ አያውቅም። ክብሩን ሁሉ መልሶ ለአምላኩ የሚሰጥ እውነተኛ የእግዚአብሔር ሰው ነበር እንጂ። ወገኖቼ፣ ከእግዚአብሔር ዘንድ እርዳታና ድል ኃይልም ለማግኘት የሚጮህ ሰው እርሱ አያፍርም። ዳዊት እንዲህ አይነት ሰው ነበር። ዳዊት ንጹሕና ቅዱስ ነኝ ብሎ ተመጻድቆ አያውቅም። ስለሆነም እንደ ሌላው ሰው በደልና ኃጢአትን ስተትንም ደግሞ የተሞላ ሰው ነበር እንጂ። ዳዊት የእግዚአብሔርን ቃል ይታዘዛል፣ ይታመንበታልም። በእስራኤል ላይ ዙፋኑን እንዲዘረጋ ያደረገው አምላክ ጻድቅና ሕያው ነውና። ዳዊት ባለፈ ዘመኑ ያለፈበትን ጠመዝማዛ ሕይወት አያወራም፣ በዛ ፈንታ የተደረገለትን መልካም ነገር ብቻ ይዘረዝር ነበር እንጂ። እኛም የተደረገልን መልካም ነገር በምስጋና መዘርዘር ስንጀምር ያልተደረገልንና እንዲደረግልን የምንሻው ሁሉ እንደ ፈቃዱ ይደረግልናል። አምላካችን እንዲህ ያለውን የምስጋና ጸጋ ያድልን። ዛሬ እያንዳንዳችን የምንጓዝበት መንገድ ከባድና መራራ ሊመስለን ይችላል። ነገር ግን ጌታን በመታመን ወደፊት እንራመድ እንጂ ወደ ኋላ መመለስ አይኖርብንም። አንድ ቀን አምላካችን የድል ዝማሬን እንዘምር ዘንድ ያድለናልና፣ በዚህም የምሕረት እጁን ስትዘረጋ እንመለከታለን። ዳዊት የዘመኑ መሪዎች ከዳዊት ቢማሩ ሀገርና ሕዝብን በሰላም መምራት በቻሉ ነበር። በዚህ ዓለም ያሉ የሀገር መሪዎች ከንጉሥ ዳዊት ቢማሩ በእውነት ለሕዝብም ለሀገርም በረከት የሆኑ ነበር። ለዚህም ደግሞ እንደ ዳዊት ከእግዚአብሔር ዘንድ መመረጣቸውንና መቀባታቸውን በመንፈስ ቅዱስ ማረጋገጥ ይገባቸዋልና። ለምሳሌ ከዳዊት ሕይወት የሚታዩትን ወሳኝ ነጥቦች በማስተዋል እንመልከት። አንደኛ፣ መሪዎች በእግዚአብሔር የተጠሩና ሥልጣንን ከእግዚአብሔር ዘንድ እንደ ዳዊት የተቀበሉ መሆን አለባቸው። ዳዊት ከእረኝነት ተነስቶ ወደ ንጉሥነት የተሸጋገረው በእግዚአብሔር ጥሪና ቅባት ነውና። ሁለተኛ፣ መሪዎች በእግዚአብሔር መንፈስና በቃሉ የሚመሩ መሆን አለባቸው። ዳዊት ንጉሥ ብቻ ሳይሆን በእግዚአብሔር መንፈስ የተሞላ ነቢይ ነበርና። ሦስተኛ፣ መሪዎች እግዚአብሔርን የሚፈሩ ወንዶችና ሴቶች ጥሩ ባሕሪ ያላቸው መሆን አለባቸው። የሚገዙት የሚያስተዳድሩት ለእግዚአብሔር እንጂ ለራሳቸው አይደለምና። ያዕቆብን ከማኅፀን ጀምሮ የመረጠ ጌታ አምላክ ዳዊትንም እንዲሁ መርጦታልና። አራተኛ፣ ዳዊት በእስራኤል ዘንድ የታወቀ ባለቅኔ ነበር። የሚቀኝና የሚዘምር መንፈሱን ያድሳልና የሰይጣን ዲያብሎስንም በር ይዘጋልና። በሳኦል ላይ የነበረውን መንፈስ ዳዊት በዝማሬና በበገና ያስወግድለት እንደነበረ ማለት ነው። የሀገር መሪዎች እንደ ዳዊት አምላካቸውን በዝማሬ የሚያከብሩበት መሳሪያ ቢኖራቸው፣ በአንጻሩ እንደ ሳኦል የሚፈታተናቸውን የሰይጣን ሥራ ሁሉ ከንቱ ያደርጉበታል። አምስተኛ፣ ዳዊት መሲህ ከእርሱ እንደሚወለድ የተሰጠው የተስፋ ቃል ከአምላኩ ጋር በነበረው የጠበቀ የእምነት ግንኙነት የተነሳ ነው። ይህ የተስፋ ቃል የተሰጠው ክርስቶስ ከእርሱ እንደሚወጣ፣ ከእርሱ ዘር እንደሚወለድ የተነገረው ከአምላኩ ጋር በነበረው የጥብቅ ግንኙነት ነው። የአንዲት ሀገር መሪ እንዲህ ሲባረክ ሕዝቡና ሀገሩን ይባረካሉ፣ የተባረኩ ልጆችንም ይቀበላል። ስድስተኛ፣ ዳዊትን የቀባውና የመረጠው ከፍ ከፍ ያደረገው ጌታ አምላክ ዘሩንም በተመሳሳይ መልኩ ከፍ ከፍ እንደሚያደርግ ቃል ገብቶለታል። ሰባተኛ፣ ዳዊት የእግዚአብሔር መንፈስ በእርሱ ላይ አድሮ ስለሚናገር መዝሙሮቹ ሁሉ በእግዚአብሔር መንፈስ የተደረሱ ናቸው። ምንም እንኳ መዝሙረ ዳዊት በአንድነት 150 ክፍል ወይም ምዕራፍ ያለው ቢሆንም በንጉሥ ዳዊት የተደረሱት ግን 73 መዝሙሮች ብቻ ናቸው። አምላካችን ለመሪዎቻችን የዳዊትን ልቦና ያደላቸው። ወገኖቼ፣ ንጉሥ ዳዊት አንድ ጊዜ የቤተልሔምን የምንጭ ውሃ ናፈቀና ማን ያመጣልኛል አለ። ከታማኝ የአገልጋዮቹ መካከል 3 ኃያላን በነፍሳቸው ተወራርደው የፍልስጤማውያን ሰራዊት ጥሰው በመካከሉ ሰንጥቀው በመሄድ ከምንጩ ቀድተው አምጥተውለታል። ዳዊት ግን ኃያላኑ በነፍሳቸው ተወራርደው ያመጡለትን ውሃ ሊጠጣው ፈጽሞ አልፈለገም። ልክ እንደ እነርሱ ደም ቆጥሮታልና መሥዋዕት አድርጎ በጌታ ፊት አፈሰሰው። ይህንም በዝማሬ በበገና ለአምላኩ አቅርቧል። ይህም መሥዋዕት ከሁሉ የሚበልጥ መሥዋዕት እንደሆነ ይነገራል። ስለሆነም የቤተልሔም ቅዱስ የመጠጥ መሥዋዕት ተብሎ ተጠርቷል። ወገኖቼ፣ ዳዊትንና ሳኦልን ስንመለከት ልዩነታቸው እንደ ሰማይና ምድር ነው። ለምሳሌ ሳኦል በእስራኤል ላይ ያመጣው ጨለማ ነው። ዳዊት ደግሞ በእስራኤል ላይ ያመጣው ብርሃንን ነው። ሳኦል ያመጣው ሁከትን ነው። ዳዊት ደግሞ በአንጻሩ ሰላምን ነው ይዞ የመጣው። ሳኦል ትዕቢተኛና ግትር፣ የእግዚአብሔርንም ፈቃድ የሚጥስ ከአመፁ የተነሳ የእግዚአብሔር መንፈስ ሲርቀው የመናፍስትን አሰራር ምርኩዝ አድርጎ የሚራመድ ጻድቁን የሚኮንንና የሚያሳድድ ሰው ነበር። ዳዊት ደግሞ በአንጻሩ እንደ ጌታ ፈቃድ የሚመላለስ ከባዕድ አምልኮና ከመናፍስት አሰራር ጋር ግንኙነት የሌለው ዘመኑን በእምነት የፈጸመና ፍጹም የንስሐ ሰው ነበር። ለመሪዎች እንደ ዳዊት ያለውን ንጹሕ ልቦና ያደለልን። ወገኖቼ፣ ዳዊት በመጨረሻ ዘመኑ የፈጸመውን አንድ ፈተና እንመለከታለን። ዳዊት እስከ መጨረሻ ዘመኑ በአምላኩ ታምኖ ክብርን ሁሉ ለአምላኩ ሲሰጥ የነበረ የእግዚአብሔር ሰው ነው። አሁን ግን ሰይጣን ቀርቦ ይፈትነዋል። ይኸውም በኩራት የጦር ሰራዊቱን ብዛት አውቆ እንዲኩራራ ሰራዊቱን እንዲቆጥርና እንዲታበይ አደረገው። የጦር አበጋዙ ኢዮአብ ግን ይህን እንዳያደርግ ተማጽኖት ነበር። ነገር ግን የንጉሥን ትእዛዝ ማን ይጥሳል? ዳዊት በእንቢታ ይህን ሲያደርግ ቢያንስ ለእግዚአብሔር ክብር የሚያስፈልገውን ለቤዛነት የሚቀርበውን የይቅርታ መሥዋዕት አላቀረበም ነበር። እግዚአብሔር አምላክም በፈጸመው በደል ሊቀጣው ተነሳ። ስለሆነም ከቀረበለት 3 የቅጣት አይነቶች መካከል አንዱን እንዲመርጥ እድል ይሰጠዋል። ዳዊትን እነርሱም የሚከተሉት ናቸው። የሦስት ዓመት ረሃብ፣ የሦስት ወር በጠላት እጅ መውደቅ፣ የሦስት ቀን ቸነፈር። ዳዊት ግን በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል ብሎ የሦስት ቀኑን ቸነፈር መረጠ። በዚህም በሦስት ቀን ቸነፈር 7000 ሰዎች አልቀዋል። ከዚህ በኋላ ኢየሩሳሌምን ሊያጠፋ የነበረው መልአክ እንዳያጠፋ ተከልክሏል። ዳዊት ግን ተጸጽቶ ጥፋቱ የእኔ ነውና እኔና ቤተሰቤን አጥፋ፣ ይህ ሕዝብ ምን በደለ ብሎ ተማጽኖ ነበር። በመጨረሻ ከቅጽበት በኋላ ኦርና በተባለው ሰው አውድማ ሙሉ ዋጋ ከፍሎ የይቅርታ መሥዋዕትን አቅርቧል። ደስ የሚለው ከላይ በመደጋገም እንደተመለከትነው ዳዊት የንስሐ ሰው ስለሆነ ከሁሉ ይልቅ ምርጫው እግዚአብሔር አምላክ ስለሆነ በንስሐ ሆኖ ቅጣቱን በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻላል ብሎ መምረጡ ነው። ወገኖቼ መልእክታችንን እናጠናቅቅ። እዚህ ትምህርት ውስጥ ለእኛ ለግል ሕይወታችን ያለውን ወሳኝ ትምህርት በማገናዘብ እንጨርሳለን። አንደኛ፣ ዳዊት ምንም እንኳ በእግዚአብሔር ፈቃድ ተመርጦና ተቀብቶ የነገሰ የእግዚአብሔር ሰው ቢሆንም በዘመኑ በደረሰበት የፈተና አይነት ሙሉ አምላኩ ከእርሱ ጎን ፈጽሞ አልተለየውም ነበር። ጌታ ኢየሱስ ደቀ መዛሙርቱን ክርስቲያኖችንም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ ደግሞም እኔ ዓለምን አሸንፌዋለሁና በርቱ ይላችኋል። ጌታ ኢየሱስ ከእኛ ጋር ከሆነ ይህ ኃላፊና ጠፊ በሆነ ዓለም የሚደርስብን ፈተና ሁሉ ከቶ ሊያንበረክከን አይገባም። ሁለተኛ፣ በዚህ መልእክታችን የእግዚአብሔር ሰው በመባል የታወቀው ንጉሥ ዳዊት በዘመነ መንግሥቱ ያሳለፈውን የፈተና ዐይነትና የዳዊትን ትዕግሥት እንዲሁም የንስሐ ሕይወት ተመልክተናል። ይህም አማኞች ሁሉ በዚህ ዓለም እስካሉ ድረስ የሚደርስባቸውን ፈተናና መከራ ሁሉ ወደውና ፈቅደው ሊቀበሉት እንዲሁም ሊሸከሙት የሚገባ የክርስቲያኖች መስቀል እንደሆነ ያስተምረናል። ሦስተኛ፣ ሌላው ማስተዋል የሚኖርብን የወንድሞች ከሳሽ የዚህ ዓለም ገዢ ተብሎ የተጠራው ሰይጣን ዲያብሎስ በመጨረሻው ፍርድ ወደ ዲኑ እሳት እስኪጣል ድረስ ዓለምን ያተራምሳል። የተመረጡትንም እስከ ማሳት ድረስ ኃይል ተሰጥቶታልና ይታገላል። ሥጋንና ዓለምን መሳሪያ በማድረግ ተግቶ ይዋጋል። ስለሆነም ውጊያችን ከሥጋና ከደም ጋር ስላልሆነ ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች በሰማያዊም ስፍራ ካለ ከክፋት መንፈሳውያን ጋር ስለሆነ በእምነት ጸንተን ልንዋጋ ይገባናል። አራተኛ፣ ንጉሥ ዳዊት በሕይወቱ የሚታወቀው የይቅርታ ሰው እንደሆነና በቀልን ፈጽሞ የማይፈልግ የእግዚአብሔር ሰው የነበረ መሆኑን ነው። ክርስቲያኖች በዕለታዊ ሕይወታችን ልንተገብራቸው ከሚገቡን ክርስቲያናዊ ተግባሮች መካከል አንዱ የይቅርታ ሰው መሆንና ለበቀል ፋታ መስጠትን ነው። በቀል የኔ ነው ብሏልና ጌታ አምላክ። ወገኖቼ እዚህ ላይ ረጋ ብለን ራሳችን በመመልከት ራሳችን ሕይወታችን በመመርመር ራሳችን ሕይወታችን ማስተካከል እንዳለብን መዘንጋት አይኖርብንም። አምስተኛ፣ ንጉሥ ዳዊት ለጌታ ክብር ሲል ራሱን ጥሎ ራቁቱን በመዘመሩ እንደ እብድን በመምሰሉ ባለቤቱ ሜልኮል ብትንቀውምና ብታቃልለውም እርሱ ግን እንደ ውርደት ፈጽሞ አልቆጠረውም። ክርስቲያኖችም በጌታ የተነሳ የፈለገው ውርደትና መንገላታት ስድብም ይድረስብን በደስታና በምስጋና ግዳጃችን ልንፈጽም ክርስቲያናዊ ግዴታችን መሆኑን አምነን መቀበል ይኖርብናል። ሥጋን የሚገድሉትን ነፍስን ግን መግደል የማይችሉትን አትፍሩ ብሎ ተናግሯልና አምላካችን። ስድስተኛ፣ ንጉሥ ዳዊት ምንም እንኳን እንደ ፈቃዱ የሚወጣና የሚገባ ሰው ቢሆንም ሥጋ ለባሽ ነውና ተሳሳተ። ቤርሳቤህን አስነወራት፣ በደሉንም ለመሸፈን የንጹሕን ደም በከንቱ እንዲፈስ አደረገ። ይህን በማድረጉ ሳይቀጣ አልቀረም። በደሉ ተነግሮት ንስሐ ቢገባም በበደሉ የተነሳ ሰይፍ ከቤቱ ለዘላለም እንደማይጠፋ ተነገረው። ሰይጣን ዲያብሎስ በሥጋው አድሮ በመፈተን ጣለው። ወገኖቼ በደላችንና ኃጢአታችን አውቀን በአምላካችን ፊት በንስሐ መንፈስ በፊቱ የምንወድቅ ክርስቲያኖች ስንቶች እንሆን? ኃጢአታችን እያወቅን በአምላካችን ፊት ማረን ይቅርበለን ብለን በጸጸት በሮሮ በእንባ የምንቀርብ ክርስቲያኖች ስንቶች እንሆን? በበደላችን ግን ምንም ይሆን ምን ሳንቀጣ እንቀር። ልዩነቱ ንስሐ ገብተን ብንቀጣ ቅጣቱ የሚወሰነው በስጋችን ብቻ ሲሆን፣ ንስሐ ሳንገባ ብንቀጣ ግን ቅጣቱ በስጋም በመንፈስም መሆኑ ነው። ሰባተኛ፣ ንጉሥ ዳዊት በፈጸመው በደል የተነሳ በልጆቹ መካከል የፈጸመውን አስነዋሪ ተግባርና ብቀላ መገዳደል ተመልክተናል። በተለይም አቤሴሎም ልቡን እንዴት እንደሰበረውና በአደባባይ እንዴት እንዳሳፈረው፣ እርሱን ገሎ በቦታው ለመንገስ ፈልጎ ሕዝቡን እንዴት እንዳሳደመበት ተመልክተናል። አቤሴሎም መጨረሻው ባያምርም በዚህ የተነሳ ዳዊት የደረሰበት የልብ ስብራት ግን ቀላል አልነበረም። ልጅን መውለድ አንድ ነገር ነው። ነገር ግን ከሕፃንነት ጀምሮ ልጅን በሚሄድበት መንገድ መምራት የወላጆች ግዴታ ነው። ይህ ተግባር በዳዊት ዘንድ የጎደለ ይመስላል። ብዙዎቻችን በፖለቲካም ይሁን በመንፈሳዊ አገልግሎት ስለምንወጠር ለልጆቻችን አደገኛ ነው፣ ውጤቱ እንደነ አቤሴሎም ይሆናልና። በማስተዋል ለቤተሰባችን ልዩ የጊዜ መሥዋዕት መክፈል ይኖርብናል። በመንፈሳዊም ይሁን በማንኛውም የሥራ ዓይነት እንሰለፍ፣ ቅድሚያ ለቤተሰባችን ለልጆቻችን መስጠት ግዴታችን መሆኑን መገንዘብ ይኖርብናል። ስምንተኛ፣ ንጉሥ ዳዊት ያሳለፈው የፈተና ዓይነት ፈጽሞ ቀላል አልነበረም። የሚደንቀው በሽምግልና ዘመኑ ሰይጣን ሰራዊቱን በመቁጠር እንዲኩራራ ስላደረገው በዚህ ጥፋት የተነሳ እንኳ 7000 ሰዎች በቸነፈሩ እንዲጠፉ ተደርጓል። ዳዊት ግን በአምላኩ ፊት በእኔ በደል እኔና ቤተሰቤ እንቀጣ እንጂ እነዚህ በጎች ምን አደረጉ በማለት አምላኩን ተማጽኖ እንመለከታለን፣ ሲማጸን እንመለከታለን። የዛሬ መሪዎች ግን እነርሱ ሕያው ሆነው ሕዝቡ እንዲጠፋላቸው ይፈልጋሉ። በዘመናችን እንደ ዳዊት እግዚአብሔርን የሚፈራ የሀገር መሪ አይገኝም። ጸሎታችንና ምህላችን አምላካችን በሀገራችን ላይ በአመራር የተቀመጡትም ሁሉ ልባቸውን ለውጦ የዳዊትን ልብ እንዲሰጣቸው ነው። የተወደዳችሁ ወገኖቼ፣ ሰይጣን ዲያብሎስ ንጉሥ ዳዊትን 2 ጊዜ ስላሳሳተው በሕይወት ዘመኑ የደረሰበትን የፈተና ንዶ ተመልክተናል። ቢሆንም በዛ ሁሉ ስለ በደሉ በአምላኩ ፊት በንስሐ መውደቅን የሚያውቅ የእግዚአብሔር ሰው ነበር። በዚህ አንጻር በሀገራችን ላይ ያለውን በቃላት ሊገለጽ የማይችለውን የጥፋት አይነት ሁሉ ምክንያቱ ምን እንደሆነ ረጋ ብለን አስበን እናውቅ ይሆን? ሰይጣን ዲያብሎስ በብዙ መልኩ ምድራችን ወርሶ ሲያስጨንቃት እንመለከታለን። አንዳንዶችን ለምሳሌ ለመጥቀስ እሞክራለሁ። አንደኛ፣ ለዘመናት በምድራችን ላይ ስር ሰዶ ከክርስትና በፊትና በኋላ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ሁሉን እንደየባህሉና ልማዱ ሕዝቡን የሚያምታታው ባዕድ አምልኮ የቱን ያክል አደገኛ እንደሆነ አስተውለ ነው እናውቅ ይሆን? በሀገራችን የሚገኙ አብያተ ክርስቲያናት በሙሉ እንዲህ አይነቱን የጥፋት አምልኮ የሚመለከቱበት ከአምላክ ዘንድ የሚቀበሉት መቼ ይሆን? ረጋ ብለው የሚያስተውሉበት መቼ ይሆን? ይህም ሰይጣን ዲያብሎስ በምድራችን ላይ ደም በማፋሰስ ለዘመናት የኖረ ያለና የሚኖር የተለመደ የጥፋት ርክሰት ጉዞ ነው። ወገኖቼ ሕዝባችን ከዚህ ባዕድ አምልኮ ነፃ የሚያወጣውና የሚገላግለው ማን ይሆን? በአንጻሩ የአብያተ ክርስቲያናት ዓይንስ በዚህ ላይ የሚከፈተው መቼ ይሆን? ሁለተኛ፣ ከደርግ ዘመን ጀምሮ እስከ ዛሬ ድረስ ከአራ እስከ 50 ዓመት የደረሰው የኮሚኒስት ፍልስፍና ሰይጣን ከባዕድ አምልኮ የከፋ ፈጽሞ በአምላክ ሕልውና የዘመተው የሰይጣን ሰራዊት በመጀመሪያ አንድ ትውልድ እንድናጣ አድርጎናል። ቀጥሎ በሀገር አመራር የነበሩትና ያሉት የክህደቱ ፍልስፍና ውጤት ስለሆኑ ለምድሪቱ የመርገም ምንጭ ሆነዋል። ሕዝቡም ከጥንት ጀምሮ በግልጽ ወንጌል ስላልተሰበከለት ለመጠፋፋት፣ ለመፋጀት ይህ የክህደት ፍልስፍና አረንጓዴ መብራት ሆኖለታል። ወገኖቼ በዚህ ክፉ ዘመን ይህን ለጥፋት የተዘጋጀ ትውልድ የሚታደግልን ማን ይሆን? ሶስተኛ፣ የአብያተ ክርስቲያናት አመጽና ርክሰት እንዲሁም በመናፍስት አሰራር መጠላለፍ፣ የብልጽግና ወንጌል ሰባኪዎች፣ የሐሰት ትንቢት ተናጋሪዎች ወዘተ፣ እንዲህ ላለው ጥፋትና ርክሰት የቤተ ክርስቲያን መሪዎች ቀዳሚና ፊት አውራሪ ከሆኑ ስለ ሕዝቡ የሚማልድ ማን ይሆን? የቤተ ክርስቲያን መሪዎችንና አገልጋዮችን እንደ መጥምቁ ዮሐንስ ወደ ንስሐ የሚያደርስ ጥሪ፣ ግልጽ የሆነ ጥሪ የሚያስተላልፍላቸው በዘመናችን የሚገኝ ሐዋርያ ከቶ ማን ይሆን? የተወደዳችሁ ወገኖቼ፣ በወቅቱ በሀገራችን ባሉ ቤተ እምነቶች ህብረት ወይም ማህበር ተመስርቷል። በጣም ደስ ይላል። ጥያቄው ግን የየራሳቸውን ቤተ እምነት በመፈተሽ አምላካችንን የበደለው በዚህ ነው በማለት ለንስሐ የተዘጋጀ ልብ አላቸው? ባላቸው ህብረትስ በአንድነት በመስማማት አምልኮተ እግዚአብሔር ለሌለው አረመኔ ትውልድ ወገናችን ለመመስከርና ከባዕድ አምልኮ ነፃ ለማውጣት በአንድነት ለመዝመት የተዘጋጀ ልብ አላቸው ይሆን? ወገኖቼ፣ ንስሐን ስለማናውቅ በዘመናችን የሚደርስብን የመከራ አይነት እጅግ የከፋ እየከፋ በመሄድ ላይ ይገኛል። ለዚህም ከባድ በደል አብያተ ክርስቲያናት ከተጠያቂነት ነፃ አይወጡ። ለምድራችን በየአቅጣጫው መድረስ የሚገባው የወንጌል መልእክት በስርዓቱና በጊዜው ለሕዝባችን አላደረስንምና አሁንም ብንነቃ አስቀድመን አገልጋዮቹ ንስሐ ገብተን ከተጠላለፍንበት አመፅና ርክሰት ብንገላገል፣ ቀጥሎም በአራቱም ማዕዘን የሚገኘው ሕዝባችን ከተጠላለፈበት ባዕድ አምልኮ ለመገላገል ቆርጠን ብንነሳ፣ መሥዋዕትነትንም ብንከፍል አምላካችን ምድራችንና ሕዝባችን በምሕረቱ ይጎበኛታል። በመንፈስም ሆነ በሥጋ የምንነሳበት የትንሣኤ ዘመን ይሆንልናል። አምላካችን በአዲስ መንፈስ በመንፈስ ቅዱስ ጸጋ ተሞልተን የምናገለግልበት ዘመን ያድለን። አምላካችን ለሀገራችን የመከራ ዳርቻ ያደርግልን። እንደሰማን እንድንኖር አምላካችን በቅዱስ መንፈሱ ይርዳን። ወስብሐት ለእግዚአብሔር፣ አሜን። ቀሲስ ገዳሙ ደምሳሽ።